The Voice of America. ብሔረ አማራ ዲሞክራሲያዊ ንቅናቄ በመህጻር በአዴን እየተባለ ሲጠራ የቆየው የአማራ ክልል ገዢ ፓርቲ ስሙን ወደ አማራ ዲሞክራሲያዊ ፓርቲ አዴፓ መቀየሩን ትናንት አስታውቋል። አዴፓ የማዕከላዊ ኮሚቴውን እጩ አባላት ጥቆማ ያካሄደ ሲሆን አቶ ደመቀ መኮንን እንዲሰናበቱ ትናንት ቀርቦ የነበረን ሐሳብ ጉባኤው በመቃወሙ ባሉበት እንዲቀጥሉ ተወስኗል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ትላንት ሲያሚው ከብሔረ አማራ ዲሞክራሲያዊ ንቅናቄ ወደ የአማራ ዲሞክራሲያዊ ፓርቲ የቀየረው አዴፓ በዛሬው ውሎ 75 የማዕከላዊ ኮሚቴ እጩ አባላትን ጥቆማ አካሂዷል። ከተመረጡ 65 አባላት ውስጥ 13ቱ ለአዴፓ ማዕከላዊ ኮሚቴ ስራ አስፈጻሚ፣ 9ኙ ለኢሃዲክ ስራ አስፈጻሚ ይመረጣሉ ተብሏል። የምርጫው ቆጠራ በአሁን ሰዓት እየተካሄደ ሲሆን ውጤቱ ነገ ይፋ ይሆናል ተብሏል። ይበንዲ እንዳለ ትላንት አቶ ደመቀ መኮንንን ጨምሮ 12 ለማዕከላዊ ኮሚቴ አባልነት ባይወዳደሩ ብሎ ማዕከላዊ ኮሚቴው ለጉባኤው ካቀረበው ነበር አመራሮች ውስጥ የአቶ ደመቀን በክብር ይሰናበቱ ተብሎ የቀረበውን ሐሳብ ጉባኤው በሙሉ ድምጽ በመቃወሙ እንደገና እንዲቀጥሉ ሆኗል። ቀሪዎቹ ግን በትምህርትና በክብር ተሰናብተዋል። በትምህርት ከተሰናበቱት ውስጥ አቶ አለምነው መኮንን፣ አቶ ለገሰ ቱሉ፣ አቶ ጌታቸው ጀንበር፣ አቶ ኢብራሂም መሐመድ፣ አቶ ደሳለኝ አምባውና ወይዘሮ ባንቺርጋ መለስ ሲሆኑ በክብር የተሰናበቱት አቶ ከበደ ጫኔ፣ አቶ መኮንን የለውም ወሰን፣ ወይዘሮ ፍርሄ ህይወት አያሌው፣ ወይዘሮ ብስራት ጋሻው ጠናና አቶ ጌታቸው አምባዬ ናቸው። በአምባሳደርነት እያገለገሉ ያሉና የተሰናበቱ አቶ ካሳ ተክለ ብርሃንና ወይዘሮ ዘናቡ ታደሰ ናቸው። ከውድድሩ ውጪ የሆኑት የቀድሞ የባዕዴን ማዕከላዊ ኮሚቴ አባላትም ከአሁን በኋላ በመንግስት የስራ ኃላፊነት እንደማይቀጥሉ ተወስኗል። በሌላ ዜና አዴፓ በትላንትናው ውሎ ከስያሜና ከአርማ ለውጥ በተጨማሪ ልዩ ልዩ ውሳኔዎችን አጽድቋል። በውሳኔዎቹ ዙሪያ ደግሞ አንዳንድ ምሁራን አስተያየታቸውን ሰጥተዋል። ባለፉት 27 ዓመታት ድርጅቱ የአማራ ህዝብንና በማንነት ጥያቄዎች ላይ መልስ ለመስጠት አቅም አልነበረውም በሚሉና በሌሎች ጥያቄዎች ላይ ከወራት በፊት ያነጋገርናቸው ምሁራን ገልጸውልን ነበር።
አሁን ያለውን ቡን የአማራን ህዝብ ከፍታ፣ ስነ ልቦና፣ እሴት፣ ታሪክ፣ አዲስ ሐሳብ፣ አካሄድ፣ አሰራር፣ ተቋም፣ ባህል መፍጠር ያስፈልጋል። ካልሆነ የለውጥ ፍላጎቱ ጣራ አይነካ ነው። የለውጥ ፍላጎቱ ደግሞ የጥቂቶች አይደለም፣ የብዙሃኑ ነው። ይሄ በራሱ ጎርፍ ነው።
በአዴን ከአማራ ህዝብ ጋር የመቀጠል ያለመቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። ሌን ጨምሮ አብዛኛው ሰው ህልም አለው። በአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል፣ ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይሄም የሆነው ግን አንድ እርምጃ ካየነው ሰው እንደ ተለመደው አድበሰብሶ እንዲህ ብዬ አልፋለሁ የሚል ከሆነ በአዴን የራሱን እድሜ ያሳጥረዋል የሚል ግምት ነው ያለኝ። ይሄን ደግሞ እንዲያደርግ አንመኝም፣ እሱም ያደርጋል ብዬ አላስብም።
በዚህም በተለይ በ12ኛው ድርጅታዊ ጉባኤ ላይ ለጥያቄዎቹ በሙሉ መልስ ይሰጠናል ብሎ የጠበቀው የአማራ ህዝብ ብዙ ነው። የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸውም ከአራት ቀናት በፊት ጉባኤውን ሲከፍቱ ተስፋ የሰነቀ ንግግር አድርገው ነበር።
የክልሉ ሰላም ከሞላበት መረጋጋት እየታየበት ሲገኝ በአግባቡ መልስ ያላሉ ጉዳዮች ያሉበት ነው። ዲሞክራሲያችን በድልም በፈተና የተከበበ ነው። የልማት የሰብአዊ ተጠቃሚነት፣ አስተማማኝ የኑሮ መሰረት የሆኑ የስራ እድል የመፍጠር ጉዳይ የወቅቱ መሰረታዊ የህዝባችን ጥያቄዎች ናቸው። ባሪን እነዚህን እና ሌሎች ያልተመለሱ የአማራ ጥያቄዎችን በመመለስ የመጪው ዘመን የአማራ ህዝብ እውነተኛ የፖለቲካ ፓርቲ ሆኖ ለመውጣት አዲስ ፍላጎት፣ አቅምና ተነሳሽነት ገንብቶ የአዲሱ ዘመን ጉዞ ምዕራፍ አንድ ኑሮ ለመጀመር በዝግጅት ላይ የሚገኝ መሆኑ በዚህ ታሪካዊ ጉባኤ ሳበሳስበው ፍራት ነው።
ጉባኤው በአራት ቀናት ቆይተው በክልሉ የልማትና የመልካም አስተዳደር ችግሮች፣ የዲሞክራሲ ስርዓት ግንባታ፣ የነባር አመራሮች ተጠያቂነት፣ የኦዲት ቁጥጥርና ኮሚሽን ሪፖርት፣ አዲስ አመራር ምርጫ፣ ተዳደሪያ ደንብ ማሻሻል በሚሉና በሌሎች ጉዳዮች ጉባኤው ሰፊ ውይይት አድርጓል። ልዩ ልዩ ውሳኔዎችን አስተላልፏል። በዚህ መሰረት በመተዳደሪያ ደንቡ ላይ የተቀመጡት የድርጅቱ ስያሜና የአርማ ለውጥ አድርጓል። ያባልነት መስፈርትንም በተመለከተ ግን ማንኛውም ኢትዮጵያዊ የድርጅቱን ፕሮግራም እስከተከተለ ድረስ አባል ሆኖ መታገል ይችላል የሚለው የቀድሞ እንዳለ እንዲቀጥል ተደርጓል ያሉት የጉባኤው ቃል አቀባይ አቶ መግባሩ ከበደ ናቸው። የወሰንና የማንነት ጥያቄን በተመለከተ ህገ መንግስቱን መሰረት ተደርጎ እንዲፈጸም በጉባኤው ተወስኗል ብለዋል ቃል አቀባዩ።
የባዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አቋም አይደለም። ህገ መንግስቱ የወጣው 1987 ዓ.ም ተመረጥ ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት 3ቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አስተፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራያም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስት ጥያቄውን ይፈታል። የኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ። የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጸረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አስተፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። ወልቃይትን በተመለከተ ተመሳሳይ ጥያቄ ነው። በመሰረቱ የአማራ ክልል ጥያቄ ብቻ አይደለም፣ በመላ ኢትዮጵያ ያለ ጥያቄ ነው። ዋና መፍትሄው ግን ህገ መንግስቱ በሚለው አኳኋን የክልሎች አከላለል ተግባራዊ ሊደረግ ይገባል።
የአማራ ህዝብ መሰረታዊ ጥያቄ የሆኑ ጥያቄዎች በጉባኤው መልስ አግኝተዋል ወይስ አላገኙም ብለን ከዚህ በፊት ያነጋገርናቸውን አቶ ቹቹ አለባቸውን ጠይቄ ነበር።
የህዝቡን አጀንዳዎች የራሱ አድርጎ ይዞ መጥቷል ብአዴን። ከአሁን በኋላ የወሰንና የማንነት ጥያቄዎች፣ የኢትዮ ሱዳን ድንበር ጉዳይ እና ብቁ አመራር የመፍጠር ጉዳይ፣ እነዚህ ህዝቡ ተአምር ላይባቸው የሚፈልጋቸው ነጥቦች ናቸው። ከዚህ አኳያ ብአዴን የተሟላም ባይሆን አጀንዳዎቹን ወስዷል። ብአዴን አጀንዳውን ወስዷል። በእርግጥ አጀንዳው የወሰደበት ምክንያት አሁን እንደገባኝ በዚህ ህገ መንግስት ይፈታል አይደለም። ብአዴን እያለ ያለው ምንድነው? ህገ መንግስቱ የወጣው በ87 ነው። ክልላዊ የተካሄደው በ1984 ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድነው? ስታተስኩ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ በኋላ ህዝቦች እንዲወስኑ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላሽተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከአመራሩ አንጻር ሁለት ነገር ነው የሚፈለገው። በአንድ በኩል በህዝብ ቅሬታ ያለባቸው አካላት ከአመራርነት እንዲነሱለት ነው። በሌላ በኩል ደግሞ በአብዛኛው ወጣት ኃይል ገብቶ አመራሩ እንዲያጠናክር ነው። የመጀመሪያው ፍላጎት የብአዴንም የህዝቡም የተሳካ ይመስለኛል። ቅሬታ ያለባቸው ሰዎች በረጅም ጊዜ የቆዩ እነሱ የአመራር ቦታ በተለያየ መልኩ እንዲለቁ ተደርጓል። ምን ያህል በሚገባው ገለል ተደርገዋል ሌላ ጥያቄ ሆኖ፣ ግን ዞሮ ዞሮ በአመራሩ ላይ እንዳይቀጥሉ የተደረገበት አግባብ ከሞላ ጎደል ሲታይ የህዝቡም የብአዴኑ ፍላጎት በዚህ መልኩ ጥሩ ሆነዋል ብዬ አስባለሁ። ግን ግቡ ምንድን ነው? ሰዎቹ ማስወገድ ወይም ማስወጣት ብቻ አይደለም፣ እነሱም በተሻለ ሰው መተካት ነው። አሁን እነዚህን ሰዎች ካስወጣን በኋላ በሚሻሉ ሰው ተክተናቸዋል የሚለው ግን አሳሳቢ ይመስለኛል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።